እንዴት ነው በጌታና በኃይሉ ችሎት ጠላትን ማሸነፍ የምንችለው በሚል ጥያቄ ስር ላለፉት 6 እና 7 ሳምንታት በሁለቱ ጠላታችንን ለይተን በማሮቅ በሚልና ለጦርነቱ በቂ የትጥቅና የስንቅ ዝግጅት በማድረግ በሚል ያለፉትን ጊዜያት ተምረናል። ዛሬ ደግሞ የመጨረሻ ክፍል ይሆናል ብዬ አስባለሁ። መጨረስ ይመስለኛል። በመንፈስ ስለ ራሳችንና ስለ ሰው ሁሉ በመጸለይ በሚል ኤፌሶን ምዕራፍ 6:18-20 ያለውን ክፍል አነብና የመጽሐፍ ቅዱሱን ክፍሉን በድሮ ትርጉምና በአዲሱ ትርጉም ካነበብኩ በኋላ ለዛሬው በጣም የተመቸኝ አዲሱ ትርጉም ላይ ያለው ትርጉም ስለሆነ እሱ ላይ እንነጋገራለን። እስቲ የመጀመሪያውን የድሮውን ትርጉም ላንብብ አሁን፣ ምክንያቱም በቅዱስ ጸሎት ስለ ተስማማን አሜን ብያለሁ። አብሬያት ስለ ጸለይኩ ነው፣ በጸሎት ስለ ከፈተችልኝ ነው። ቀጥታ ወደ መልእክቴ የምገባው በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን እቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን እቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘውትር በመንፈስ ጸልዩ። በዚህም ሀሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔም ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆንሁ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ ይላል የድሮ የመጀመሪያው ትርጉም። አሁን በአዲሱ ትርጉም ያለውን የዛሬውን ክፍል አነብና በሱ ላይ እንነጋገራለን። ዛሬ የምንነጋገረው ክፍል በመንፈስ ስለ ራሳችንና ስለ ሰው ሁሉ መጸለይ የሚል ኤፌሶን 6:18-20 ያለውን ክፍል ይሆናል። እዚህ አዲሱ ትርጉም ላይ እንደዚህ ይላል። አዲሱ መደበኛ ትርጉም ሳይሆን አዲሱ ትርጉም ላይ ነው እንደዚህ የሚለው፣ የሚያስፈልጋችሁን ሁሉ ስትለምኑ በመንፈስ ቅዱስ እየተመራችሁ ዘውትር ጸልዩ። በዚህ አይነት ነቅታችሁ ትጉ። ለምእመናንም ሁሉ ባለማቋረጥ ጸልዩ። የወንጌልን ምስጢር ያለ ፍርሃት እንድገልጥ በምናገርበት ጊዜ አስፈላጊውን ቃል እንዲሰጠኝ ለእኔም ጸልዩልኝ። አሁን እንኳ ታስሬ ሳለሁ የዚህ ወንጌል አምባሳደር ነኝ። ስለዚህ እንደሚገባኝ ያለ ፍርሃት እንድናገር ጸልዩልኝ ይላል ጳውሎስ። ጳውሎስ ይህንን ክፍል ለኤፌሶን ሰዎች ሲጽፍ እስር ቤት ሆኖ ነው። ስለ ጌታ ታስሮ ባለበት በቁም እስር ላይ ሆኖ ነው ኤፌሶንን የጻፈው ጳውሎስ። ስለ ራሳችሁና ስለ ሰው ሁሉ በመንፈስ ጸልዩ። የምትለምኑትን ነገር፣ የምትጸልዩትን ጸሎት ሁሉ በመንፈስ ጸልዩ። መንፈስ ቅዱስ በውስጣችሁ ይጸልይ እያለ ጳውሎስ ለኤፌሶን ሰዎች ይናገራል። የእግዚአብሔር መንግስት የመንፈሳዊ ጦር ሰራዊት ጸንቶ የመቆም አንደኛው ትልቁ ምስጢር በጦርነቱ ውስጥ በጸሎት በአምላኩ በእግዚአብሔር የመደገፉ ጉዳይ ነው። የእነኚህ ወታደር ወይም ታማኝ ምእመናን ጸሎት ሁል ጊዜ በእግዚአብሔር የታደሰና በመንፈስ ቅዱስ የተመራ መሆን አለበት። ልባቸውም በአባታቸው በእግዚአብሔር በሙላት የተማመነ ሊሆን ይገባል። ደግሞ ሁል ጊዜ ወገኖቻቸውን አብረዋቸው የሚያገለግሉትንና ቀደምት አገልጋዮችን የሚያቅፍ ሊሆን እንደሚገባ ጳውሎስ ይናገራል። በዚህ ሁሉ ደግሞ የጦርነቱ ዓላማ ሊገባቸው እንደሚገባ ይኸውም ዓላማንና ዓለምንና ፍጥረትን ሁሉ በክርስቶስ ለመጠቅለል የሆነውን ጦርነት ስንዋጋ ጳውሎስ ለኤፌሶን ሰዎች እንደተናገረው ይሄ ስለ ራሳችንና ስለ ሰዎች ሁሉ በመንፈስ የምናደርገው ጸሎት እነኚህን ነገሮች ሊያጠቃልል ይገባል። በዚህ በዚህ በመንፈሳዊ ጦርነት ውስጥ ስፒሪቹዋል ዋርፌር ብለን በምንማረው ትምህርት ውስጥ በሚገባ መረዳት ያለብን ትልቅ ነገር ቢኖር በእግዚአብሔር ላይ መደገፋችንን ነው። በመንፈስ ቅዱስ መመራታችንን ነው። ዛሬ የምንማረው ክፍል የምንጸልየው ጸሎት እንዴት ነው? ጸሎታችን ምን ይመስላል? ምክንያቱም በጦርነት ዓለም ውስጥ ትልቅ መጠበቅ ያለበት ጦር ሰራዊቱ በጣም መጋደል ያለበት የግንኙነት መስመር ላይ ነው። የጠላት ጦር የግንኙነትን መስመር ከያዘ የተኛውንም ብርቱ ጦር ሰራዊት ማሸነፍ ይችላል። ምክንያቱም የግንኙነቱ መስመር ሲቋረጥ የሚጠየቀውና የሚመጣው ነገር ተቃራኒ ነው የሚሆነው። ስለዚህ የጦሩ ሰራዊት መስመሩ ከተጠለፈ፣ መስመሩ ከተበላሸበት መጠየቅ ያለበትን ሳይሆን የጦር አለቃውን ሳይሆን ሌላ የጠላትን ጦር አለቃ ነው የሚያነጋግረው። የጠላት ጦር አለቃ ደግሞ ጦሩ ሊሸነፍ የሚገባውን ነገር ነው የሚያቀብለው። ለዚህ ነው የግንኙነት መስመር ላይ አጥብቀን መጋደል እንዳለብን ደጋግመን በዚህ ትምህርት ውስጥ የተነጋገር ነው። ዛሬ ደግሞ በመንፈስ ስለ ራሳችንም ቢሆን ስለ ሰው ሁሉ በምንጸልየው ጸሎት ውስጥ ጸሎታችን ምን እንደሚመስል፣ እንዴት እንደምንጸልይ፣ እግዚአብሔር እንዴት እንድንጸልይ እንደሚፈልግ አንዳንድ ነገሮችን እያነሳን እንመለከታለን። የምንጸልያቸው ጸሎቶች ዓለምንና ፍጥረትን በዓለም ያለውን ፍጥረት ሁሉ ሰዎችን ሁሉ በክርስቶስ እስከ ጌታ ቀን ድረስ ለመጠቅለል ነው። ወደ ደህንነት ለማምጣት ነው። ክርስቶስን በግልጥ በሰዎች ውስጥ ለመሳል ነው። ክርስቶስን እኛ በምንጸልየው ጸሎት ሰዎች እንዲያዩ ለማድረግ ነው። የወንጌል ማህበርተኛ ለመሆን ነው። በወንጌል ለመጋደል ነው። የተጋድለው ጸሎት በዚህ በጦርነት ጊዜ በዚህ በመንፈሳዊ ጦርነት ውስጥ በዚህ በመንፈሳዊ ጦርነት ዘመን መጠንቀቅ ያለብን ትልቅ ጥንቃቄ ዛሬ በተለይ ዛሬ ብዙ አማኞች የሳትንበትና ጠላታችን እንዳይደነግጥ በቂ ጉልበት ለጠላት የሰጠንበት መስመር አንድ ነው። ከእግዚአብሔር ቃል ያፈነገጠ ሕይወትና ኑሮ መለማመዳችን ነው። ከእግዚአብሔር ቃል ያፈነገጠ ጸሎት መጸለይ መቻላችን ነው። ጸሎት እኛ ብቻችንን የምንጸልየው ነገር እንደሆነ መረዳታችን ነው። ጸሎት መንፈስ ቅዱስ በአማኙ ውስጥ የሚሰራው ስራ ነው። በመንፈስ ጸልዩ የሚለው ጳውሎስ ለዚህ ነው በመንፈስ ተመርታችሁ ጸልዩ፣ መንፈስ የሚላችሁን አድምጡ። ምክንያቱም የእግዚአብሔር መንፈስ ከላይ ያለውን እግዚአብሔር ስለሆነ ስለሚያውቅ ያንን ስለሚጸልይ ነው። ሰማይና ምድር ላይ ያለውን ሁሉ ጠቅልሎ በዘላለም እይታው ስለሚያውቅ ነው። በመንፈስ ጸልዩ ወገኖች። የጸሎታችን ምን ይመስላል? አንድ ጊዜ ከትልቋ ልጄ ጋር ስንነጋገር እንደዚህ አለችኝ፣ ከእግዚአብሔር ቃል ያፈነገጠን ጸሎት መጸለይ በእግዚአብሔር እንደ መዘባበት ነው፣ አይለያይም ብላኝ ስለ ይቅርታ ያመጣውን መባ ሰማለሁ። አሁን አይሰማም። ይሰማል አሁን? የእግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን። ጸሎታችን ምን ይመስላል በሚል ነው ያቆምኩት። ምክንያቱም ጳውሎስ ለኤፌሶን ሰዎች ሲናገር በመንፈስ ጸልዩ፣ እናንተ ሳትሆኑ መንፈስ ቅዱስ ነው ጸሎትን የሚጸልየው እያለ ነው የሚያስተምረው። የእኛ ጸሎት ምን ይመስላል? ልጄ እንዳለችው ያለ እግዚአብሔር ቃል መጸለይ የእግዚአብሔርን ቃል እየተጋፉ እግዚአብሔር የእግዚአብሔርን ቃል ጥሎ ከእግዚአብሔር ቃል አፈንግጦ ውጪ እየተከደ የሚደረግ ጸሎት እግዚአብሔርን ከመዘባበት ጋር እኩል ነው አለችኝ። እውነት ነው። እግዚአብሔር መንፈስ ቅዱስ እኛ ውስጥ የሚጸልየው እኛ ከእግዚአብሔር ቃል ጋር ስንስማማ ነው። በመንፈስ ስለ ራሳችሁና ስለ ሰው ሁሉ ጸልዩ፣ ስለ እኔም ጸልዩ። ወንጌልን እንደሚገባ የታሰርኩለትን ወንጌል፣ አምባሳደር የሆንኩለትን ወንጌል እንደሚገባ መናገር እንድችል ስለ እኔም ጸልዩ፣ ያለ ፍርሃት እንድናገር። የወንጌል ማህበርተኛ ሁኑኝ ነው ጳውሎስ እያለ ያለው ለኤፌሶን ሰዎች። ዛሬ የእኛ ጸሎት ምን ይመስላል? እንዴት ነው የምንጸልየው? ምንድን ነው የምንጸልየው? አንዳንዴ አፍራለሁ። ምክንያቱም ጸሎት መስመር ሲስት እኛ ብቻ ነብድበን የምንወጣው ነገር ሲመስል ማለት ነው። ጸሎት በመንፈስ ቅዱስ ምሪት የሚደረግ ነገር ነው። ጸሎት ለእግዚአብሔር መናገር ነው፣ ከእግዚአብሔርም መስማት ነው። ሁለቱ ነገሮች የሚለያዩ ነገሮች አይደሉም። ሰው ጸሎትን በመንፈስ ሲጸልይ ተናግሮ ብቻ አይወጣም። እግዚአብሔር የሚናገረውን ደግሞ ይሰማል እንጂ የእግዚአብሔር መንፈስ ወደሚነዳበት ተነድቶ ይጸልያል እንጂ። እግዚአብሔር ይርዳን። ክብሩን አይተን ወደምንጸልይበት ከፍታ እግዚአብሔር ያውጣል። በመንፈስ ጸልዩ። በዚህ በመንፈሳዊ ጦርነት ዓለም ውስጥ ስንኖር መንፈሳዊ ጦርነት ጠላታችን ማን እንደሆነ አውቀን ትጥቅና ስንቃችንን አጥምቀን በመንፈሳዊ ወደ መጸለይ ደረጃ በመንፈስ ስለ ሰው ሁሉ ስለ ራሳችን በመንፈስ ተመርቶ ወደ መጸለይ በመንፈስ ተነድቶ ወደ መሄድ በመንፈስ ተነድቶ ተከልሎ ወደ መዋጋት ስንደርስ ያኔ የድላችን ምስጢር፣ የጸሎተኝነታችን ምስጢር፣ የአምልኳችን ምስጢር፣ የኑሯችን ምስጢር፣ የማንነታችን ምስጢር ክብሩ ጠቅላላ ተጠቅልሎ ለእግዚአብሔር እየሄደ በእግዚአብሔር የመደገፋችን ጉዳይ ነው የሚሆነው። በእግዚአብሔር የመተማመናችን ጉዳይ ነው የሚሆነው። እሱ ብቻ አይደለም፣ ሁል ጊዜ አብረውን የሚያገለግሉንን አብረውን ከጎናችን ያሉትን ለመግፋት አንወፍርም። አንዳንዴ ወፍረን ጸሎቶቻችን ሁሉ ተንሻፈው ከጠላት ጋር መጋደል ይተውና ወገንን ለመግፋት ይሆናል። ከጠላት ጋር መጋደሉን ይተውና የወንጌል አርበኛ የመሆንን መስመር ይለቅና አጠገቡ ያለውን አብረውት የሚያገለግለውን ወንድሙን ለመግደል ቀስት ይገትራል። ጸሎቱ ድፋልኝ ይሆናል። እሱም ዋርት ነው፣ ቅዱሳን ጸሎት አይደለም። አንዳንዱ ጸሎት ቀማልኝም ነው ድፋልኝም ነው፣ እሱም ዋርት ነው፣ ጸሎት አይደለም። ጸሎት ማለት ጸሎት ከእግዚአብሔር ጋር የምናደርገው ግንኙነት ነው። ከእግዚአብሔር የምንሰማበት ነው። ለእግዚአብሔር በመንፈስ የምንናገርበት ነው። የወንጌል አርበኞች የምንሆንበት ነው። በወንጌል ማህበርተኛ ሆነን የምንጋደልበት ነው። ዓለምን በክርስቶስ ለመጠቅለል የሚደረግ ተጋድሎ ነው። በዚህ ተጋድሎ ውስጥ አብረውን የሚያገለግሉትን ወገኖቻችንን በጸሎት እናገለግላለን። ቀደምት አገልጋዮችን ከኛ የቀደሙትን አገልጋዮች እናቅፋለን። ወንጌልን በሚገባ እንዲናገሩ ጉልበታቸው እንዳይረክም አቅማቸው እንዳይላላ የፍርሃት ወረርሽኝ እንዳያገኛቸው እኛ ታዲያ እንዴት ነው? ይቅርታስ አካባቢ ምን እንመስላለን? ዛሬ እፈራለሁ። ምክንያቱም የብዙ የእግዚአብሔር ክብር በየቤተ ክርስቲያኖቻችን ላይ ዝም የማለቱ ምክንያት የምንጸልያቸውን ጸሎቶች ልማድ ስላደረግን ነው። ከእግዚአብሔር ቃል ውጪ ለመጸለይ ስለደፈርን ነው። ለጠላት መግቢያ የጓሮ በር ስለከፈትንለት ነው። ወገኖቼ ልንጠነቀቅ ይገባል። ወንድምህ አንዳች ባንተ ላይ ቢኖረው በባህን መሰዊያው ላይ ተውና ሄደ ይቅርታ ጠይቅ ነው። እናንተ እርስ በርሳችሁ ይቅር ካልተባባላችሁ እኔ ይቅር አልልም። ይሄ የእግዚአብሔር ቃል እውነት ነው። ከእግዚአብሔር ቃል እውነት ወዴትም ልንሸሽ የቱንም አይነት ልንጸልይ አንችልም። ድካም ነው የሚሆንብን። በተለይም ደግሞ በጦርነት ዓለም ውስጥ እያለን የግንኙነት መስመራችን ካልጠራ አደጋው የከፋ ነው የሚሆነው። ከእግዚአብሔር ቃል ጋር እየተጻረርን መጸለይ ጸሎት ሳይሆን ጨዋታ ቀልድ ነው የሚሆነው። ስለዚህ እንደ እግዚአብሔር ቃል የምናደርገው ተጋድሎ ሁሉ በመንፈስ የተመራ ይሆናል። የእግዚአብሔር መንፈስ ደግሞ በውስጣችን የሚጸልየው ጸሎት ሰማያዊ ነው የሚሆነው። እኛ ብቻ የምንነጋገረው ንግግር አይደለም የሚሆነው። መንፈስ ቅዱስ በእኛ ውስጥ መጸለይ ሲጀምር፣ እኛ በመንፈስ እየተመራን መጸለይ ስንጀምር የማስጣል ጸሎት ነው የምንጸልየው። የተጋድሎ ጸሎት ነው የምንጸልየው። ወገኖቼ አንዳንዶቻችን ጸሎታችን ውስጥ ይቅርታ የምትባል ነገር ትዝ የምትለን የጌታ ጣት ማስታወቂያ ቸርች ሲነገር ይሆን? ሌሎቻችን ደግሞ እስከ ቅያሜያችን መጸለይ ለምደን ይሆን? እንኳን መጽሐፍ ቅዱስ አባቶቻችን ሲተርቱ ቅም ይዞ ጸሎትና ሳል ይዞ ስርቆት ብለው አሉን አይደል? ይቃረናሉ፣ አይሆኑም፣ ሁለቱም የሆኑ ነገሮች አይደሉም እኮ ማለታቸው ነው። መጽሐፍ ቅዱስ ደግሞ ፍንትው አድርጎ ስለሚናገር ልባችን ምን ይላል? ያ ደግሞ የበለጠ የእግዚአብሔርን ቃል የምናቅ ሰዎች ሊገባን ይገባል። በደንብ ሊገባን ልንረዳው ይገባል። ምክንያቱም ቃሉ ዘለዓለማዊ እውነት ነው። እንደ እግዚአብሔር ቃል ልንጸልይ ይገባል። እንደ እግዚአብሔር ቃል የጦሩ ሰራዊት የሆነን እኛ በመንፈስ ስለ ራሳችንም ስለ ሰዎች ሁሉም ለመጸለይ ስንቆም ጸሎታችን እንደ እግዚአብሔር ቃል መሆኑን ልንፈትሽ ይገባናል። እንዴት ከርማችኋል? ጸሎታችንስ ምን ይመስላል? የእግዚአብሔርን ቃል ተላልፈን ደፋሮች ሆነን መለማመድ የሌለብንን ነገር ለምደን ነገርን አለመልኩና አለአግባብ አድርገን እግዚአብሔር ጋር የማይደርስ ጸሎት እየጸለይን ከመድከም በእውነት እግዚአብሔር ይታደገን። ነገርን ካለ መልኩ አድርገን ነገርን ካለ አይነቱ መድበን ድካም ነው። ያለ መንፈስ ቅዱስ ጸሎትን ለመጸለይ መሞከር ነፍስን ማድከም ነው የሚሆነው፣ መንፈስን መግደል ነው የሚሆነው። ጦረኞች አያደርገንም፣ አጉረምራሚዎች እንጂ ጦረኞች አንሆንም እንደሱ ከጸለይ። ነገር ግን በመንፈስ መጸለይ ስንጀምር ከየት ወደየት መሄድ እንዳለብን መንፈሱ ራሱ ይነዳናል። ለማን መጸለይ እንደሚገባን፣ የቱ አቅጣጫ እንደሆነ መመታት እንዳለበት ፈልገሽ ምችው አይነትማ ጦር ሜዳ ላይ አይሆንም። አግኝተሽ ምችው ብለን ምን ተኩስ ከሆነ የተኮስ ነው ወይ ወደ ራሳችንም ሊሆን ይችላል፣ ወይ ወደ ወዳጆቻችንም ሊሆን ይችላል። የምንተኩሰው ግን አይተን መሆን አለበት። አይተን ለይተን አውቀን በመንፈስ ተነድተን ተመርተን በመንፈስ ካልጸለይን ምናልባት ሞት ላይ ላለች ሴት እንድንጸልይ መንፈስ ቅዱስ እየገፋን እያለ በነፍሳችን ለምንወደው ጸልየን ጸሎትን ያለ አግባብ እንጠቀም ይሆናል። ለሰው ሁሉ መጸለይ አግባብ አለው። መቼ? በመንፈስ ቅዱስ ስንመራ፣ በቃሉ ውስጥ ስንኖር፣ ቃሉ እንደሚለን መኖር ስንለማመድ፣ የመንፈስ ቅዱስ ስራ ነው ጸሎት ማለት። ጸሎት መጸለይ ካለብን በመንፈስ ቅዱስ እየተመራን መጸለይ ለጸሎታችን ውጤታማነት ግድ ነገር ነው፣ ቁልፍ ነገር ነው። የጸሎት ተጋድሎን ስናደርግ ቁልፍ ነገር በመንፈስ ቅዱስ መነዳት ነው። ያኔ ነው በብዙ ጸጋ ስጦታ በብዙ እይታ የእግዚአብሔር መንፈስ በእኛ ውስጥ ማለት የሚጀምረው። ያኔ ነው የወንጌል ነገር ውስጣችንን መቆጥቆጥ የሚጀምረው። ያኔ ነው የጸሎታችን መልክ የሚቀየረው። ያኔ ነው የምንለምነውን ሁሉ የምናገኘው። መጽሐፍ ቅዱስ እንደሱ አይደል? ዮሐንስ 15 ላይ የሚለው የምትወዱትን ሁሉ ለምኑ ታገኛላችሁ። መቼ? እንደ ቃሉ ስንጸልይ። አንዳንድ ጸሎቶች የደንቡን አድርሰሽ ውጪ የተባለ ይመስላል። ለደንቡ የደንቡ ጸሎተኞች በጣም ብዙ ጊዜ የደንቡ ጸሎተኛ የሆኑ ሰዎች በጸሎታቸው ሌላውን ለመኮነን ነው የሚጸልዩት። የደንቡ ጸሎተኞች ሌሎችን ለመደገፍ ሌሎችን ለመንጠቅ አይሆንም ጸሎታቸው። የደንቡ ጸሎተኞች ከሆንን በጸሎቶቻችን የምናደርገው ነገር ቢኖር በሰዎች ነፍስ ውስጥ የኢየሱስን ክርስቶስ ስዕል አንሻፈን መሳል ነው። ወይ የተመሳሳ ወይ የተንሻፈፈና የተንጋደደ አድርገን ሰው ውስጥ መሳል እንጀምራለን። መቼ? የደንቡ ጸሎተኞች ስንሆን። የመንፈሱ ጸሎተኞች ሳንሆን የደንቡ አንዳንዱ ሰው በጣም ብዙ ቀናት ጸልዮ የወጣ ቀን ድብድብ ድብድብ የሚያምረው አለ። አንድ ጊዜ አንድ ነገር ሰማሁ። ለጸሎት ከገባ ብዙ ረዥም ቀናትን ለመጸለይ ለመጾም ጉልበታም የሆነ አንድ ሰው በጣም እንደሚጸልይ የሚታወቅ ቤተሰቦቹ ግን ሚስቱን ብትሆን ልጆቹ ጸሎትን እስከ ሞት የሚጠሉ ሆነው ሲገኙ ምንድን ነው ይሄ ነገር አልንና ጠጋ ስንል እሱ ምሽግ ጾም ጸሎት ብሎ ገብቶ የወጣ ጊዜ ቤት ውስጥ የሚፈጠረው ትርምስ፣ የምትመታው ሚስት፣ የሚደበደቡ ልጆች ቁጥር ስፍር የትርምሱ ቁጥር ስፍር የለውም። ወገኖቼ ለደንብ ሳይሆን ለአገልግሎት ነው መጸለይ ያለብን። ደንቡን ለመምላት የደንቡ ጸሎተኞች መሆን ፈጽሞ የሚያዋጣ ነገር አይደለም። መንፈሳዊ ጦርነት ውስጥ በመንፈስ ተነድቶ መጸለይ ነው ቁልፍ ነገር። የደንቡ ጸሎተኞች ስንሆን ጸሎትን ወዳጆቻችንን ፖዝ ለማድረግ እንጠቀማለን። ሚስት ከሆነች ባልን ፖዝ ለማድረግ፣ ባልም ከሆነ ሚስትን ፖዝ ለማድረግ ጸሎት ይጠቀማል። ጴንጤ ሲረቅ ማለት ነው። እግዚአብሔር ይርዳ። ጸሎት በመንፈስ ተነድተን የምንጸልየው ነገር ነው። ጸሎት የወንጌል ማህበርተኛ የምንሆንበት መስመር ነው። ጸሎት የእግዚአብሔር መንፈስ እኛ ውስጥ የሚሰራው ስራ ነው። ጸሎት አብረውን የሚያገለግሉትን የምንደግፍበት መስመር ነው። ጸሎት ቀደምት አገልጋዮችን በመንፈስ የምናገለግልበት እውነተኛ ከእግዚአብሔር ጋር የምንገናኝበት ለመንፈሳዊ ጦርነት ቁልፍ የሆነ የግንኙነት መስመር ነው። መንፈስ ቅዱስ ደግሞ የሚመራን ከሆነ ሁል ጊዜ ኢየሱስን እንደ ቃሉ ኖረን ከፍ ወደምናደርግበት መንፈሳዊ ብስለት ነው የሚያደርሰን። ወደዚያ እይታ ነው የሚያደርሰን። በመንፈስ ስንጸልይ እግዚአብሔርን ከፍ ባለ ዙፋን ላይ ነው የምናየው። ንጽህናውን ነው የምንመለከተው። ድምፁን ነው የምንሰማው። ከዚያ በኋላ እሺ የምንል ነው የምንሆነው። እኔን ላከኝ ወደምንልበት ደረጃ ነው የሚያደርሰን ይሄ ጸሎት። ጳውሎስ ለዚህ ነው በመንፈስ ጸልዩ፣ ስለ እኔ ጸልዩ፣ ወንጌልን እንድናገር ጸልዩ፣ የምትፈልጉትን ነገር ስትጠይቁ በመንፈስ ተመርታችሁ ጠይቁ። ወገኖቼ ጸሎታችን ምን ይመስላል? ወገኖቼ በምንኖርበት ትውልድ መካከል ዳዊትም በትውልዱ መካከል እግዚአብሔርን መንሳት ኖሮ አለፍ አደል አገልግሎ አለፍ አደል የሚለው እግዚአብሔር ቃል ከእኛ የሚጠበቀው የአባቶቻችን ዘመን የጥንቱ የድሮው ያ የቀደመው አደለም አደለም። እኛ ባለንበት ለዛሬ በሚሆን በእግዚአብሔር መንፈስ እውቀትና ብስለት በቃሉ ትልቅነት ልንገለጥ የተጠራ ነው። እኛ ነን በትውልዳችን መካከል። የድሮ መሆኑ ጥሩ ይሁን ክፉ አላውቅም። ምክንያቱም የቤተ ክርስቲያን ታሪክና መጽሐፍ ቅዱስ ሲጠና ችግሮች በየተኛውም ጊዜ ስለነበሩ ወደፊትም ይኖራሉ እስከ ጌታ ቀን ድረስ። ነገር ግን እኛ በትውልዳችን መካከል በዚህ በመንፈሳዊ ጦርነት ውስጥ ስናልፍ ራሳችንን በእግዚአብሔር ቃል አስገዝተን ስንኖር ጠላት መሸበር ይጀምራል። የጠላት ምሽጉ መቼ ነው የሚናደው ብትሉ እኛ በመንፈስ እየተመራን ጸሎት ስንጀምር፣ የእግዚአብሔር መንፈስ እኛን እየመራ ማጸለይ ሲጀምር፣ እንደ ቃሉ እየኖርን መጸለይ ስንጀምር፣ ያኔ በጠላቶቻችን ሰፈር ላይ የሽብር እሩምታ ይወድቃል። የእግዚአብሔር መንፈስ በኃይል ማለፍ ይጀምራል። ይሄ በመንፈስ መጸለይ ማለት እንደ ሪሞት ኮንትሮል ይጠቅማል። የማይፈለገውን ቻናልም ይዘጋል። የተንሻፈፈ ነገር በእግዚአብሔር ጉባኤ ለምን እንደ ደከምን ታውቃላችሁ? በመንፈስ ስለማንጸለይ ነው። ሌሎችን ኮምፕሌን የምናደርገውም ለዚህ ነው። መዝጋት ይቻላል። የእግዚአብሔር መንፈስ በኃይል በእናንተ ውስጥ ከመጣ የእግዚአብሔር ክብር መጣ ማለት ነው። የእግዚአብሔር ክብር ከመጣ ደግሞ የእግዚአብሔርን ክብር ሊቋቋም የሚችል የትኛውም የጦር ሰራዊትና የጦር ኃይል አይኖርም። ምክንያቱም እግዚአብሔር ትልቅ አምላክ ነው። የእግዚአብሔር መንፈስ ቅዱስ ኃያል ትልቅ። ለዚህ ነው እግዚአብሔር ስሙም እግዚአብሔር ነው ተዋጊም ነው ተብሎ የተጻፈ። በዚህ ተዋጊ በሆነ እግዚአብሔር መንፈስ ቅዱስ ውስጥ ነው የሚገባው። ያኔ ክብሩ ይመጣል። ክብሩን እናያለን። ክብሩን እያየን እንጸልያለን። መጸለይ ያለብንን መንፈሱ ያቀብለናል። ጳውሎስ ስለዚህ ነው ጸልዩ፣ ለወንጌል ጸልዩ፣ የወንጌል ማህበርተኛ ሁኑ፣ ከእኔ ጋር ተጋደሉ፣ ስለ ራሳችሁም ቢሆን ስትጸልዩ እድል እንዳቀበላችሁ አትኑሩ ነው ጉዳዩ። ወግ ለማድረስ አትጸልዩ ነው። የምትጸልዩትን አውቃችሁ ጸልዩ። በዚህ በመንፈሳዊ ጦርነት ውስጥ አይቶ እንደመተኮስ የሚጠቅም ነገር የለም። አይቶ ማን ነው ጠላት? ምንድን ነው የሚሰራው? አንዳንድ ጊዜ አናውቅም። እኛ ራሳችን ተወረን፣ ሌላ ጮኸን 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 ላቃችን ተዘግቶ ደክመን በጾም ሰውነታችን ደቆ እንወጣለን በሌላ አቅጣጫ። ለዚህ ነው አመጣጡን የጠላትን አንስተውም ተብሎ የተጻፈ። ጸሌን ስንወጣ ቁጣ ቁጣ የሚለን ከሆነ ንግግር ማቆም ነው ያለብን፣ አፈሙዝ ነው ማዞር ያለብን። ወደዚያ እንደሱ እንድንል ወዳደረገው አቅጣጫ ነው መተኮስ ያለብን። ነጻ ነው መውጣት ያለብን። አብረውን የሚኖሩ ቅዱሳን፣ አብረውን የሚኖሩ የትዳር ጓደኞቻችን፣ አብረውን የሚኖሩ ልጆቻችን፣ አብረውን የሚኖሩ ጎረቤቶቻችን ጸሎትን እንደ ቀማኛና እንደ ነፍሰ ገዳይ ሊቆጥሩ አይገባም። ጸሎትን እንደ ድል እንጂ እንደ ጦር መሳሪያ ሊገባቸው ይገባል። ጸሎትን ለራሳቸው እስኪመኙ ድረስ ልንስልባቸው ነው የሚገባው። በመንፈስ ጸልዩ። በምንኖርበት ኑሮ ውስጥ በጸሎታችን ውስጥ ኢየሱስን ምን አስመስለን ስለን ይሆን? እግዚአብሔር ይርዳን። አብረውን የሚኖሩ ሰዎች ምንድን ነው ስለ ጸሎቶቻችን የሚገባቸው? ለመሆኑ እንጸልያለን ወይ? እስካሁን ድረስ እየተናገርኩ ያለሁት ጸሎትን እንደ ደንብ የደንብ ጸሎተኞችን የደንቡም የሌለን ደግሞ ካለን ለዚህ መንፈሳዊ ጦርነት ጸሎት ቁልፍ ነገር ስለሆነ የግንኙነት መስመር ስለሆነ መንፈሳዊ ውጊያን ስናስብ ቀዳሚ መታሰብ ያለበት ከእግዚአብሔር መንፈስ ጋር መገናኘት ስለሆነ ከእግዚአብሔር መቀበል ስለሆነ የጦር አዝማቻችን የሆነ የናዝሬቱ ኢየሱስ ክርስቶስ በመንፈሱ የሚለንን ማድመጥ ግንኙነትን መፍጠር ስለሆነ ጸሎቶቻችን ትንሽ እልፍ ልሉ ይገባል። መንፈሳዊ ውጊያን ስናስብ ጸሎታችን ስጠኝ፣ አብላኝ፣ ጠብቅልኝ፣ እዚህ ጋር አድርሰኝ፣ ከዚያ መልሰኝ፣ ስቅለኝ፣ አውርደኝ ከሚለው ትንሽ ሊያልፍ ግድ ነው። ስለ መንፈሳዊ ውጊያ ስንማር የጸሎት አቅጣጫችን ሊስተካከል ይገባል። ሰምተን ልንጸልይ ይገባል። እግዚአብሔር በዚያ ቀን ማለዳ ምንድን ነው በመንፈሱ ሊጸልይ የሚፈልገው? ሊለን የሚፈልገው ነገር ምንድን ነው? መንፈስ ቅዱስ ምንድን ነው ሊቃትት የፈለገው? ትንሽ እልፍ ብለን እንደሚገባ አታስቡ? ምን ይመስላል ጸሎት? ጸሎት ዝም ብሎ አክቲቪቲ ከሆነ አደጋ ነው። እንደ ስራ ገብተን የምንወጣበት ከሆነ ማለት ነው። በቃ አከናወንኩ የዛሬ አድርሻለሁ የምንል ከሆነ ማለት ነው። ጸሎት ሁል ጊዜ በመንፈስ መሆንን ይጠይቃል። የቱም ቦታ ላይ በመንፈስ መሆንን። አንዳንዱ ቦታ ምናልባት አይን የማንጨፍንበት ቦታ ሊሆን ይችላል። ነገር ግን በመንፈሳችን ከእግዚአብሔር መንፈስ ጋር ተገናኝተን ምንቃትተው ነገር፣ ምንዋጋው ነገር፣ ምናስጥለው ነገር እየሰራን አንዲት ሴት ያለማቋረጥ ጸልዩ የሚለውን ካነበበች በኋላ አዲስ አማኝ ነበረችና ያለማቋረጥ ከጸለይን መቼ ልንሰራ ነው? መቼ ልንበላ ነው? ኑሮውንስ እንዴት ልንኖረው ነው? በዓለም ላይ መላእክት እኮ የእግዚአብሔር መላእክት ነው መሆን ያለብን አለች። አይደለም፣ ያለማቋረጥ ይጸለያል። መቼ? ስራ እየተሰራ ፋብሪካ ውስጥ እየተሰራ ይጸለያል። ሰው ቤት እየተሰራ ይጸለያል። መንገድ መኪና እየተነዳ ይጸለያል። መቼ? በመንፈስ ስንጸልይ። መቼ? ከመንፈስ ጋር ቁርኝት፣ ከእግዚአብሔር መንፈስ ጋር መቆራኘት ስንለማመድ። መቼ የእግዚአብሔርን ድምፅ መስማትና መታዘዝ ሰውነታችንን ስናስለምድ? እግዚአብሔር የሚለውን ሰምተን መታዘዝ ስንለምድ፣ መንፈስኛን ወደ ነዳበት መነዳት ስንለማመድ፣ መንፈስ ቅዱስ ሕገ ወጥ አያደርገንም። ሕገ ወጥ ስራ አይሰራም። ሰነፍም ደግሞ አያደርግም። ሰራተኛ ነው የሚያደርገው። ነገር ግን በየትኛውም ኮንዲሽን ውስጥ ሆነን እግዚአብሔርን መንፈስ ልንሰማ ልንጸልይ ይገባል። የደንቡን አድራሾች አንሆንም፣ መንፈሱን ሰሚዎች እንጂ። የወንጌል ማህበርተኞች እንጂ። የምንጸልየው ጸሎት ስለ እግዚአብሔር መንግስት፣ ስለ ወንጌል ስራ መጋደል። አንዳንድ ጊዜ ጸሎት መልሶቻችን ያለ ልክ ይቆያሉ። እኔም ቆይቶብኝ ያውቃል። ብዙ ጊዜ የምትቆይ ተስፋ ልብን ታሳዝናለች ብለን ጥቅስን ጠቅስና በቃ ማዘን እንጀምራለን። የለም፣ አይደለም፣ ልክ ነው። የምትቆይ ተስፋ ልብን ታሳዝናለች። ነገር ግን እንደ እግዚአብሔር ፈቃድ እንደ ቃሉ የሆኑ ጸሎቶች ቢቆዩ የጠላት ሰራዊት ሊያቆይ የሚችለው አየር ላይ 21 ቀን ብቻ ነው። 21 አመት አይቆዩም። ተጋድለን የማስለቀቅ መንፈሳዊ ጉልበት እግዚአብሔር እኛ ውስጥ ስለሰራ፣ ልጁ ኢየሱስ ክርስቶስ እኛ ውስጥ መኖር ስለጀመረ፣ ጠላት ስለማይችለን ማለቴ ነው። እግዚአብሔር በጊዜው ሁሉንም ነገር ውብ አድርጎ ስለሰራ፣ የእግዚአብሔር ፈቃድ የሆነ ነገር ምንም ስለማይቀር፣ በዚያ ፈቃዱ ውስጥ ራሳችንን ማስደገፍ፣ ራሳችንን መጣል፣ መለማመድ ትልቅ ነገር ነው። ጸሎት ውስጥ ምድብተኞች ያሉትን ያህል ደግሞ ተጋዳዮችን በእግዚአብሔር ቤት ውስጥ አሉ። እንደ እግዚአብሔር ቃል ለመኖር የሚጋደሉ በአገልግሎቴ ያጋጠመኝን አንድ ታሪክ ልንገራችሁ። የአንዷ ባል የሚሆን ሰው በዝሙት ወደቀና ይቅርታ ጠየቃት። እውነቱን ተናግሮ ማለት ነው። ሚስትም ስለደነገጠች ምን እንደምታደርግ ግራ ገብቷት ጓደኞቿን መንፈሳዊ ናቸው የምትላቸውን አገልጋዮች በሙሉ ማማከር ጀመረች። በጣም ብዙ ሰዎች ጥቅስ ጠቀሱላት። እንድትፈችው መጽሐፍ ቅዱስ ይፈቅዳል። ምክንያቱም በዝሙት ምክንያት እንድንፈታ ስለሚፈቅድ፣ ቃሉ ስለሚያዘን። የሚገርመው ቀዳሚ አገልጋዮችም እዛ ምክር ውስጥ መገኘታቸው ነው። በመፍታትና ባለመፍታት ውስጥ እየተንገላታች እያለ ነው ከኔ ጋር የተገናኘ ነው። ምንም አላደረግንም። ከኔ ጋር ጸሎት ጀመርን። በቃ እስቲ እንጸልይ፣ መንፈሱ የሚለንን እንስማ፣ እግዚአብሔር ስንጸልይ የሚናገረንን እናድምጥ። ለሁለት ወራት ከጸለይን በኋላ እንጸልያለን፣ የእግዚአብሔርን ቃል እንማራለን፣ እንለያያለን። ወሬ ግን አናወራም። ምክንያቱም ወሬ ጠግባለች። ኦልሬዲ ወሬ አያስፈልጋትም። አሁን ጸሎት ነው የሚያስፈልጋት። በራሷ አፍ ለነሱ የተባለው ስለ ልባቸው ጥንካሬ ነው። የኔ ልብ ግን ለምን ይጠነክራል? የኔ ልብ ጠንካራ አይደለም። ጌታ ረድቶኛል። ማድረግ ያለብኝ መፍታት ሳይሆን ይቅር ማለት ነው። ይቅር ካላልኩ የራሴ ራሷ ናት ይህንን ሁሉ የምትለው። ሂጂና አድርጌው አልኳት። ሌላ ማንንም አላማከረችም። ይቅራልልም ብላ በኃጢአቱ ተኮንኖ ቤት ለቆ ወደ ወጣው ባሏ እየገሰገሰች ሄደች። ወደ ልጆቿና ወደ ባሏ መለሰች። ምህረት ጠየቀችው ይቅር ባለማለት ገፍታ ስለማውጣቷ። ይቅር ተባባሉ። ዛሬ በእግዚአብሔር ቤት ውስጥ የከበሩ ባለትዳሮች ናቸው። ሁለት ልጆች ወለዱ። በሰላምና በደስታ ይኖራሉ። የኔ ልብ ጠንካራ አይደለም። ያ ነገር የተጻፈው ተጽፏል። አዎ መጽሐፍ ቅዱሳዊ ነው። ነገር ግን ስለ ልባቸው ጥንካሬ ነው የተጻፈው። የኔ ልብ ለምን ይጠነክራል ከጌታዬ ጋር ሆኜ ብለው ተጋድሎን የሚጋደሉ የሚያስጥሉ የሚመለሱም መንፈሳዊ ተጋዳዮች አሉ። ለይቶ መተኮስ ይባላል። ጠላትን ለይቶ መተኮስ፣ አመጣጡን አይቶ አነጣጥሮ መምታት ይባላል። እግዚአብሔር ይርዳን። እናንተ ቅዱሳን ነፍሳችን በመንፈስ ሳይሆን በራሷ መመራት ስትጀምር በጦርነቱ አቅም ስለማይኖራት ቶሎ ብለን እንንቃ፣ እንመለስም። የጠላትንም አመጣጥ አይተን በመምታት ነቅተን ለውጊያ እንውጣ። አምልጠን የምናስመልጥ እንሁን። ለራሳችን አምልጠን ለሌሎች ደግሞ በመንፈስ በመጸለይ የወንጌል ስራ ማህበርተኞች እንሁን። ጌታ መልካም አምላክ ነው። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። የጦርነቱ ባለቤት ነው። የመንፈሳዊ ውጊያ ባለቤት እግዚአብሔር ነው። የድሉ ባለቤት እግዚአብሔር ነው። እግዚአብሔር ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ የተጻፈለት ጌታ ነው። ጌታ መልካም ነው። በሚያቅተንና በሚደክመን ጊዜ ሁሉ ትከሻውን ለማረፊያ ለመኖሪያ የእርሱ ትከሻ በቂ ቦታ ነው። ያቃተንና የደከመን ቀን እንኮኮ ብሎ የሚያዳልጥን ስፍራ የሚያሻግር የጠላት ወጀብ አንገት ለአንገት ስንተናነቅ መንፈሳዊ ውጊያ ሜዳ ላይ እርዳታን የሚለግስ የሚያሻግር የሚሸከም የማንችለውን የማይሰጥ የታመነ አምላክ ነው እግዚአብሔር። የሚገርመው ጠላት ፈጽሞ ቅጥርን ጥሶ ገብቶ ማንንም ምንም የማድረግ አቅም የለውም። የጠላት አቅሙ የእኛ ከቅጥር መውጣታችን ነው። የጠላት አቅሙ የእኛ እንደ እግዚአብሔር ቃል መኖር መተዋችን ነው። የጠላት አቅሙ እኛ እንደ እግዚአብሔር መንፈስ መጸለይ ማቆማችን ነው። የጠላት አቅሙ እኛ የምንሰጠው የኪስ ገንዘቡ ነው። ካልሆነ ግን እግዚአብሔር የታመነ አምላክ ነው ለዘላለም። ከዚህ ትምህርት በኋላ የተማርን ሁላችን ለቃሉ እየታዘዝን በመንፈስ እየተመራን ለራሳችን ቢሆን ለሰው ሁሉ የምንጸልይ የምንጋደል የጠላትን ግዛት እያስለቀቅን የምንወርስ ሰዎች ጌታ አድርጎናል። አምናለሁ እግዚአብሔር በሰሚዎች ሁሉ ላይ ይሄንን እንዳደረገ የእግዚአብሔር መንፈስ እንዳለፈ ለሚያምን ሁሉ ይቻለዋል ተብሎ ተጽፎ የለም? የእግዚአብሔር ቃል ደግሞ ከወጣ የሚፈልገውን ነገር ሳይሰራ እንደማይመለስ የእግዚአብሔር ቃል ሰይፍ እንደሆነ የእግዚአብሔር ቃል ኃይለኛ እንደሆነ የእግዚአብሔር ቃል ሰራተኛ እንደሆነ መጽሐፍ ቅዱስ አስረግጦ ስለሚናገር በእነኚህ ሰባት ሳምንታት በተማርነው ትምህርት ላይ የእግዚአብሔር መንፈስ ታላቅ ነገር በእኔም በእናንተም ላይ እንደሰራ በጣም እና በጣም እርግጠኛ ነኝ መጽሐፍ ቅዱስ ስለሚያስረግጥልኝ። እግዚአብሔር ቃል በከንቱ ስለማይመለስ የሚሻውን ሳያደርግ ስለማይመለስ ጌታ በቃሉ ውስጥ በመንፈሱ ብዙውን የጠላትን ምሽግ እንዳፈረሰ ብዙ ቅጥሮች እንደተገነቡ መንፈሱ በሰሜዎች ውስጥ ታላቅ ስራ እንደሰራ አምናለሁ። ሁላችን ይህንን እናምናለን። ደግሞም ሆኗል። ያለፉትን 6 እና 7 ሳምንታትን ከኤፌሶን 6 ከ10 እስከ 20 ባለው ክፍል ውስጥ እንዴት ነው በጌታና በኃይሉ ችሎት ጠላትን ማሸነፍ የምንችለው በሚል ጥያቄ ውስጥ አንደኛ ጠላታችን ማን እንደሆነ ለይተን በማወቅ ነው። ሁለተኛ ለጦርነቱ በቂ የትጥቅና የስንቅ ዝግጅት በማድረግ ነው። ሶስተኛ በመንፈስ ስለ ራሳችን እና ስለ ሰው ሁሉ በመጸለይ ነው። በዚህ በመንፈሳዊ ጦርነት ወይም ስፒሪቹዋል ዋርፌር፣ በዚህ በመንፈሳዊ ውጊያ ጊዜ አጥብቀን ማወቅ ያለብን ነገር የእኛን ከጌታ ውጪ ስንሆን የእኛን ድካም፣ የጠላትን ማንነት፣ የጌታን ጉልበት በማወቅ ታማኝ ባሪያዎችና የጌታ ወታደሮች ለመሆን እግዚአብሔር ያብቃል። ትምህርታችንን እዚህ ላይ እንጠቀልላለን። ጠላታችንን ማን እንደሆነ ለይተን በማወቅ ለጦርነቱ በቂ የትጥቅና የስንቅ ዝግጅትን በማድረግ በመንፈስ ስለ ራሳችንና ስለ ሰዎች ሁሉ በመጸለይ በጌታና በኃይሉ ችሎት ባለድል ለመሆን የሰማይ አምላክ እግዚአብሔር ያብቃን። ሁላችንም ከዚህ በኋላ ጥቂት ጊዜ እንጸልያለን። የእግዚአብሔር መንፈስ በመካከላችን ስላለ፣ የእግዚአብሔርን መንፈስ የሚሰራው ስራ ስላለ እግዚአብሔርን ደግሞ እየባረክን እንጸልያለን። እስቲ እንጸልይ። እጅግ የተፈራህና የተከበርክ በሰማይና በምድር ሁሉ መካከል ባለ ስልጣን የሆንክ የሰራዊት ቅዱስ እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም በኩል የቃልህ ብርታት ስላለፈ፣ የቃልህ ጉልበት ስላለፈ፣ ሰራተኛ የሆነው ቃልህ ስራውን ስለሰራ፣ በማንነታችን ላይ ታላቅን ነገር በማድረግ የቃልህ እውቀት ስለበራልን እግዚአብሔር ሆይ ከዚህ በኋላ መንፈሳዊ ውጊያን እንዴት እንደምንዋጋ፣ ጠላትን እንዴት እንደምናሸንፍ፣ ለቅዱሳን እንዴት እንደምንደርስ፣ የወንጌል አርበኞች እንዴት እንደምንሆን፣ ጠላትን ከሰዎች ለይተን እንዴት እንደምንመታ ስላሳየህን፣ በመንፈሳችን ላይ ስላለፍክ፣ ታላቅን ነገር ስላደረግክ የእግዚአብሔር መንፈስ ክብርና ምስጋና ለአንተ ለአምላካችን ይሁን። እግዚአብሔር ሆይ በትውልዳችን መካከል ስራህን እንድንሰራ ያስቀመጥከን እኛን ነው። እግዚአብሔር ሆይ ባሪያህ ኢሳይያስ እንዳለው አንተን ክብርህን በሙሉ በሙላት ካየ በኋላ ቅዱሳን መላእክት ቅዱስ 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 እያሉ ሲጮሁ ሲያመልኩ ቤቱን ጢስ ሲሞላ መድረኩ ሲናወጥ ከተመለከተ በኋላ ለመጣው ድምፅ እንደ ተናገረ እንዳለ የሰራዊት ቅዱስ እግዚአብሔር እኔን ላከኝ እንዳለ በጌታ በኢየሱስ ክርስቶስ ስም በዚህ መንፈሳዊ ውጊያ ትምህርት ስር የተማርን ሁላችንም ምርኮን ለመበዝበዝ ጠላትን በመንፈስህ ድል ለማድረግ የወንጌል አርበኛ ለመሆን ስራህን ለመስራት በትውልዳችን መካከል እንደ እሳት ነበልባል በወንጌል ኃይል ለመገለጥ በመንፈስህ ጉልበት ለመገኘት ነገራችንን ለማሸነፍ የሰራዊት ቅዱስ እግዚአብሔር ሆይ ራሳችን አምልጠን ብዙዎችን ለማስመለጥ በጠላት ሰራዊት ተማርከው በጠላት መንደር የጠላትን ሰፈር የሚያሰማምሩትን ለመንጠቅ ነጻ ለማውጣት ከእስራት አርነት እንዲወጡ ለማድረግ የምንጋደል ሰዎች ስላደረግ ክብርህን በቃልህ ውስጥ ስላየን የማንነትህ ጉልበት በቃልህ ውስጥ ለመንፈሳችን ስለመጣ ኃያላን ስላደረግከን በኢየሱስ ክርስቶስ ስም እናመሰግንሃለን። ከዚህ በፊት በዘመናችን በትዳራችን በቤታችን በአገልግሎታችን በቤተ ክርስቲያናችን በምንኖርበት ኑሮ በምንሰራበት መስሪያ ቤት ያስለቀሰን ነገር ስለማያስለቅሰን ከዚህ በኋላ የሸወደን ነገር ስለማይሸውደን የሳትንበት ነገር ላይ ስለማንስት አይተን አነጣጥረን ስለምንመታ ለይተን ስለምንዋጋ በኢየሱስ ክርስቶስ ስም ስምህን እንባርካለን። ስምህ ለዘለዓለም እየተባረከ ይሁን። እግዚአብሔር አምላካችን ሆይ ይህንን ፕሮግራም ያዘጋጁትን ሰዎች ባርክ። እንድንማር እንድንጠቀም ወንጌልን እንደሚገባ እንድንነጋገር ምክንያት የሆኑን ሰዎች ባርካቸው። እግዚአብሔር ሆይ ከዚህም በበለጠ መንገድ ደግሞ እግዚአብሔር በትውልዳችን መካከል እያንዳንዳችን የምንገለጥበትን ጉልበት ስጠን። ያለንን ነገር ሁሉ ለወንጌል ስራ እንድንጠቀም አቅም ሁነን። እግዚአብሔር ሆይ በጉልበትህ በመካከላችን እደር፣ በኃይልህ ተመላለስ። እግዚአብሔር ሆይ ስራህን ስራ፣ እኛም ምስክር እንሁን። ክብርና ምስጋና ለአንተ ለአምላካችን ይሁን። እግዚአብሔር ሆይ እስከ ልጅህ መገለጥ ቀን ድረስ በዚህ ሕያው በሆነ ወንጌል ምድርን ሁሉ ለመጠቅለል በሚሆን እሳት በምድር ላይ ባሉ ቅዱሳን ሁሉ ላይ በኃይል እንድትገለጥ እንለምናለን። እኛም ባሮችህ ተነስተን እንሰራለን። ከእኛ ጋር ስለምትወጣ የምትፈልገውን ስለምታደርግ ነፍሳችን ባንተ ተደንቃ ስለምትቀር የሰራዊት ቅዱስ እግዚአብሔር ሆይ እናከብርሃለን። ጠላት ያንሻፈፈውን ማንኛውንም ነገር ማስተካከል አቅም በውስጣችን ስለሆን ካንተ ጠላት ያጠፋውን ማንኛውንም ነገር የማቅናት አቅም ሆነ ስለተገለጥ ጠላት ነጥቆ የወሰደውን ከአራዊት አፍ ሁሉ ነጥቀን ስለምናወጣ ከጠላታችን መንጋጋ የምንነጥቅበት መንፈሳዊ ጉልበትና ትጥቅ ስላስታጠቅከን ክብርና ምስጋና ለአንተ ለአምላካችን ለዘለዓለም ይሁን። እግዚአብሔር ሆይ የነገር ሁሉ ክብር፣ የነገር ሁሉ ክብር፣ የነገር ሁሉ ክብር፣ የአገልግሎት ሁሉ ክብር፣ የመኖራችን ሁሉ ክብር፣ የመገኘታችን ሁሉ ክብር፣ የማገልገላችን ሁሉ ክብር የሰራዊት ቅዱስ ተጠቅልሎ ለአንተ ለአምላካችን ይግባ። ሳይሸራረፍ በሙሉ ክብር ለአንተ ይግባ። ክብርና ምስጋና ለአንተ ይሁን። በእነኚህ ሳምንታት ውስጥ ስላገለገልከን፣ በመካከላችን ስላደርክ፣ ስለረዳህን፣ ስላሰብከን፣ ምሕረትህ በእኛ ላይ ስለበዛ እጅግ አድርገን እናመሰግንሃለን። እኔንም ባሪያህን ስላገለገልከኝ፣ ቤተሰቤን ስለረዳህ፣ ስላገዝክ፣ ቃልህን እንዳስተምር እድል ስላገኘሁ፣ እግዚአብሔር እድል ስላገኘሁ፣ ባሪያ ሆኜ ለመጠራት እጣ ስለወጣልኝ፣ አገልጋይህ ተብዬ ልጠራ ከስርህ ለመቀመጥ ለማገልገል እጣ ስለወጣልኝ ክብርና ምስጋና ለአንተ ለአምላካችን ለዘለዓለም ይሁን። ተመስገን። ቀሪውን ጊዜያችንን ለአንተ አሳልፈን ሰጠን። ከእኛ ጋር በጌታችንና በመድኃኒታችን በኢየሱስ ክርስቶስ ክቡርና ቅዱስ ስም አሜን።